ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል።
እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥር 24 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ የሁሉም ደም ፈሷል አሁንም አልተለወጠም በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ጽሑፍ እናሰማለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ከመስረታው ጀምሮ ለህዝብ እኩልነት ለሀገር አንድነት መስዋዕት ከፈለ እንጂ የጀግኖች አያት ቅድመ አያቶቻችንን ታሪክ አደሰ እንጂ እንደ ፋሽስታዊው ደርግ የህዝብ ጠላት እንደ ደደቢቶቹ ወያኔዎች ደግሞ የህዝብም ያገርም ጠላት ሆኖ አልባዘነም። በዚህ መሰረት የበለጠ ስለ ድርጅቱ ማንነት በጥያቄና መልስ የቀረበውን ማን ያውራ የነበረ እናቀርባለን። በዚህም የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና። ዋና መስሪያ ቤቱ በአሜሪካን አገር ዋሽንግተን ዲሲ የሆነው ፍሪደም ሃውስ የተባለው ተቋም ረቡዕ ጥር 23 ቀን ባወጣው አመታዊ ዘገባ የዜጎች መብት ሙሉ በሙሉ ከተገደበባቸው የዓለም አገሮች መካከል ኢትዮጵያ አንዷ መሆኗን አረጋግጦ በአገሪቱ ስላለው አስከፊ ሁኔታ ዘግቧል። ተቋሙ ኢትዮጵያ የዜጎችን መብት በማፈን በኩል ቁልቁል እየሄደች ያለች አገር ናት ካለ በኋላ በሰላማዊ መንገድ የተገለጸውን የህዝብ ተቃውሞ ያገዛዙ የጸጥታ ኃይሎች ጭካኔ በተሞላበት መንገድ በኃይል አፍነዋል ብሏል። በአገዛዙ የተጣለው ያስቸኳይ ጊዜ አዋጅ ለወታደራዊ አምባገነን አገዛዝ ሙሉ ስልጣን የሰጠ ከመሆኑም በላይ የዜጎችን የሐሳብና የንግግር እንዲሁም በነጻ የመደራጀት መብት የገፈፈ መሆኑን ገልጿል። ከ1983 ዓ.ም ጀምሮ በስልጣን ላይ ያለው ኢህአዴግ የተባለው አምባገነን ቡድን የሀገሪቱን ምክር ቤት ሙሉ በሙሉ የሚቆጣጠረው መሆኑን ተቋሙ ገልጾ ከዚህ በፊት የነበሩት አገራዊ ምርጫዎች በማጭበርበር የተካሄዱ መሆናቸውንና ተቃዋሚዎችንና ደጋፊዎቻቸው ለከፍተኛ በደልና እንግልት የዳረጉ መሆናቸውንም ጨምሮ ገልጿል። በስመ ጥፉው የሽብር አዋጅ በርካታ ጋዜጠኞች፣ የተቃዋሚ ድርጅቶች አባሎችና ደጋፊዎች እንዲሁም ሰላማዊ ዜጎች እንደሚታሰሩና በእስር እንደሚሰቃዩም ገልጿል። የሰብአዊ መብት ፕሮጀክት የተባለው ድርጅት በአማራው አካባቢ የተቃውሞ ድምጽ በሚያሰሙ ዜጎች ላይ እየደረሰ ያለው የመብት ጥሰት፣ ግድያ፣ እስራትና ደብዛ ማጥፋት ተጠናክሮ የቀጠለ መሆኑን ባወጣው ዘገባ ገልጿል። ተቋሙ የወያኔ የጸጥታ ኃይሎች በጎንደር፣ በባህር ዳርና በምዕራብ ጎጃም ዜጎችን በገፍ እያሰሩ መሆናቸውን ጠቅሶ ታፍነው ተወስደው መዳረሻቸው የጠፋ ዜጎች በድብቅ እስር ቤቶች እየታሰሩ መሆናቸውም አብራርቷል። በጎንደር በተለያዩ ፖሊስ ጣቢያዎች በአማካይ 140 ሰዎችን በጠባብ ክፍል ውስጥ በማጨቅ ዜጎችን እያሰቃዩ መሆናቸውን የገለጸ ሲሆን የተገደሉ መኖራቸውን ዘግቧል። በተለያዩ ቦታዎች ባሉ እስር ቤቶች ውስጥ ማን መቼ እንደታሰረ ማወቅ የማይቻል መሆኑንና አንዳንዶቹም ከተወሰነ ጊዜ በኋላ ወደ ፖሊስ ጣቢያ ወይም ወደ ጠቅላላ የማጎሪያ ቦታዎች የሚወሰዱ መሆናቸውን ለማወቅ ተችሏል ብሏል። ዘገባው ተይዘው በእስር ቤት የሚገኙትን እንዲሁም የሽብርተኝነት ክስ የተመሰረተባቸውን የአንዳንድ ዜጎች ስም ይፋ አድርጓል። የወያኔው ኮማንድ ፖስት ሐሙስ ጥር 25 ቀን በየማጎሪያ ጣቢያዎች አስሮ ያሰቃያቸውንና ታድሶ በማለት እጅ የሚለውን ፕሮፓጋንዳ በመጋት ሲያሰረቻቸው የቆዩትን 11,000 ዜጎች እንደሚፈታ አስታውቋል። ቀደም ብለው የተፈቱት አጋቾች በእስር ቤት ሆነው የደረሰባቸውን ስቃይና መከራ ዘርዝረው መግለጻቸው የሚታወስ ሲሆን በተመሳሳይ ደረጃም የሚፈቱ ዜጎች የደረሰባቸውን በደል ሁሉ በመዘርዘር ለህዝብ እንደሚያካፍሉ ይጠበቃል። ሐሙስ የሚፈቱትን ጨምሮ የወያኔ አገዛዝ እስካሁን የፈታቸው ዜጎች ወደ 20,000 የሚደርሱ ሲሆን ቁጥራቸው ከዚህ በላይ ወይም ተመሳሳይ የሆኑ ዜጎች አሁንም በእስር እየማቀቁ መሆናቸው ይታወቃል። የአስቸኳይ ጊዜ አዋጅና የተሐድሶ የሞኝ ፈሊጥ የወያኔ አገዛዝን እንጂ ማንንም ሊያታልልም ሆነ ትግሉን ሊያበርድ አይችልም የሚሉ ወገኖች የህዝቡ ሀዘንና ብሶት ሊቀረፍም ሆነ ሰላም ሊሰፍን የሚችለው የጥቂት ዘረኞችና አምባገነኖች አገዛዝ ተወግዶ የህዝብ መብትና የበላይነት ሲረጋገጥ ብቻ ነው ይላሉ።
በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በኢትዮጵያ ውስጥ የሚገኙ 9.2 ሚሊዮን ህፃናትንና ቤተሰቦቻቸውን ለመርዳት 110 ሚሊዮን ዶላር እርዳታ የጠየቀውን ታውቋል። ድርጅቱ ጥር 22 ቀን ባወጣው መግለጫ በዓለም በጦርነት በረሃብ በበሽታና በሌሎች ሁኔታዎች ምክንያት ችግር ለደረሰባቸው ህፃናት በዚህ ዓመት 3.3 ቢሊዮን ዶላር እርዳታ ለመሰብሰብ ያቀደመውን ገልጾ ከዚህ ውስጥ 110 ሚሊዮን ዶላር በችግር ለሚሰቃዩ ለኢትዮጵያ ህፃናት መርጃ እንደሚውል ገልጿል። ለኢትዮጵያ ከታቀደው እርዳታ ውስጥ 17.3 ሚሊዮን ለስደተኞች እርዳታ የሚውል ሲሆን ቀሪው የምግብና ንጹህ የመጠጥ እጥረት ላጋጠማቸው በበሽታ ለሚሰቃዩና የጤነታቸው ዙታ ላስተካከለ ህጻናት መርጃ እንደሚውልም ተጠቁሟል። ባለፉት 6 ወራት 14000 የሚሆኑ የአዲስ አበባ ነጋዴዎች የንግድ ፍቃዳቸውን የመለሱ መሆናቸውን የዜና ምንጮች ገለጹ። ነጋዴዎቹ የንግድ ፍቃድ ለመመለስ ያስገደዳቸው ምክንያቶች የተለያዩ ቢሆንም ዋናው የገበያ መጥፋትና የንግዱ ቅስቀሳን መክሰር መሆኑን ተጠቅሷል። በርካታ አካባቢ የተመለሱት የንግድ ፍቃዶች አንዳንዶቹ የንግድ ተቋማቸው ለልማት መስፋፋት በሚል በመፍረሱ ምክንያትና በክራይ መናር የተነሳ ቢሆንም ብዙዎቹ የንግዱን እንቅስቃሴ መቀነስና ነጋዴዎች ዕዳቸውን ለመክፈል አለመቻላቸው እንደምክንያት ይገልጻሉ። በአሁኑ ወቅት በአዲስ አበባ 267424 የንግድ ፍቃድ ያላቸው ነጋዴዎች ሲኖሩ ከነዚህ ውስጥ 56145 የሚሆኑት ፍቃዳቸውን ያላደሱ መሆኑን ተገልጿል።
አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። የሁሉም ደም ፈሷል አሁንም አልተለወጠም። ያለፈን ታሪክ ባሉታዊ ወይም ሀቅን በሚቀረን መልክ መጠረቅ የሚወዱ ክፍሎች የኢትዮጵያን የሩቅም ሆነ የቅርብ ታሪክ ሲያዛቡትና መሰረት አልባ የሆነም ድምደማ ሲያስደምጡ መታዘብ ተገደናል። ወያኔ እንደሚጠበቀው የታገለው የደማው እሱ ብቻ ነው። የታገለው የደማው የትግራይ ህዝብ ብቻ ነው በሚል ዘረኝነቱን ሊያገን ሲለፍፍ ቆይቷል። አንዳንዶቹ ደግሞ የድርጅቶች ሁሉ የትግል አውድማ የኛ አካባቢ ሆኖ ተጠቃን ሊሉም ከሩቅ ሆነው ሊያወግዙ ሲጥሩ ሰምተናል። ኦነግ ቀይ ሽብር በአማራ የተካሄደ ጸረ ኦሮሞ ወንጀል ነው ብሎ በልሳኑ በደርግ ጊዜ ማስፈሩ ይታወሳል። ሀቁ ሲነገር የኦነግ መሪዎች የደርግ አጋሮች ሆነው ያገለገሉና በቀይ ሽብርም የተሳተፉ ሆነው ሳለ درگن يتواقعو نا يتسوو ملاو يتوبي حزبنو فاشستو چوم زر قطرو ليلاون بچا على تقوم يدرگا قزازم بوياني يدرگ ببالم النفس سادستان دبلا دينسان علي موسان وزتا يقف مهونون ما نم يرسا يلم وياني ما شنفونا من قطاكوتو باي كرم باقراتشن سيرج اقويو يزرن ينت مرز ماننم البكلم على بلاشم مالتا يتشالم باي هون ما نورو هاي امست عامتات مولو بچ انقاتش اللاي بال توزفة بالنبار ازبن بزرن ينت كفافلو ناناكسو بمقنيتو تانكرو بهو اللوملاي لكتل چلوال بركاتا اتقرأيت واللاجو اتشنم ممرزونا آسفر ارتو كغنو ما السلفو ميميتا وقنو بحارر بدبو بميتا ايو مساري ماسرجانو سلتين كاكاريو قراغي كمانتون كاماراونا قندريو غار اقاشتو بنيشانقلون كاماراو قدامتو يادرقون يمن رساو ايدلم كريستياننا اسلامون لاقاج مكروم اندك الشفبت تازبناد يزرين ينت يغوت مرز يبكلات شو تكتوش اندايدلو زاري بتلي بسفات ايتاينو يغون درهز يكللن قمب تسو يوغنات شندم ينيانو انام اسلامم ارمومنن اتيوبياوي بلو سيامسنا ليلو چم ينسياس تغابو يوياني قسم تسبر مالت انشلالن كزيه كزباوينا اتيوبياوي مت وياني ليانسرارا አልቻለም አከርካሪ አጥንቱ ተመታ ማለት ይቻላል ከዚህ ከባድ ቁስል ለማገገም ወያኔ በራሱ በኩል ከፈፈለ ለማጠናከር እየጣረ ያለ ሲሆን በሌላ በኩል ጽንፈኞችን በሽፍንፍን አስተማርቷል በኢትዮጵያ መቃብር ላይ ነጻ የራሳችንን አገር እናቆማለን የሚሉን የዚህ ወታደሮች ናቸው ኢትዮጵያዊነትን በተጻረረ ደረጃ አማራውንም ሊፈርጁና ሊያሰልፉ የሚፍጨረጨሩትም ተመሳሳይ ናቸው። የወያኔ ጣላቱ በጎጥ በብሔር መደራጀትና መፍራቀቅ ሳይሆን ኢትዮጵያዊነት ነው። ይህን መቼም ቢሆን መሳት መዘንጋት አይገባም። ለኢትዮጵያ ህልውናና ነጻነት ሁሉም ኢትዮጵያዊ ደም ማፍሰሱን ማወቅና ማስተዋወስም አገራዊ ግዴታ ነው። ማንም ከማንም በላይና በተለይ የደም ግብር አልከፈለም አማራ ገዢዎች የተባሉትም አማራውን ሲመሩት ታሪክ አልመዘገበም አልፎም እንበልካልንማ በተለይ ዛሬ ደሙ ፈሰሰ ብለው ተቆጨንለት የሚሉት ህዝብ ሲፈጅ ተንፈሽ ሲሉም ወይም ከጎኑ ቆሞ ሲታገሉ ያልታዩም ብዙዎች ናቸው ቁም ነገሩ ይነት ይብዛ ሁሉም ላገሩ ደሙን አፍሷል የተለየ ሟችና ተሰዊ ብሔር ወይም ህዝብ አልነበረም አሁንም የለም በዚሁ መቀጠሉም ነው ጸጋና ተቃሚ የወያኔን መሰሪና ከፋፋይ ልፈፋ ለመደገፍና መሰረት ቢጤ ለመስጠት ታሪክ መዛባቱ አስፈልጊ ነው ወያኔ ትግራይና ትግራውያን በአማራው ተበዘበዘ ተፈጀ አለ ሻቢያና ኦነግ ኢትዮጵያ መቶ ዓመትም ያልሞላት የጭቆና ግዛትና ቅኝ ገዢናት አሉን። ዛሬ ያ ሁሉ ጉዳት ከደረሰ በኋላ ሌላ ታሪክ ሊያወሩ የተነሱት እንደ ሂሩት ተርላ ባይሮ አይነት ጀብሃዎች ይህን ሲያስተጋቡና ቅኝ ግዛት ነን ሲሉ እንደነበሩ እናስታውሳለን። ከትላንት ወዲያ ሳይሆን ትላንትናና በቅርብ በአማራውና በኢትዮጵያ ላይ የዘመቱ ጠባቦች አሁንም ሊያደናግሩ ሲጥሩ እያየን አይደል? ኛነን ምርጦች የሚልክፍት የተጠናወታቸው ሁሉ በህዝብም በጎጥም በድርጅትም ደረጃ የመጨረሻው ጥይታቸው የማያምር መሆኑን ከታሪክ ያየነው ነው። የወያኔ እብሪትና ግብዝነት አይነታ ምሳሌ ነው። ራሳቸውን የህዝብ ብቸኛ ግንባር ቀደም መሪ ያሉ ሰይጣን እንደሚፈጽሙ ተመክሮ ሰጥተን ያስረዳነው ነው። የምርጥ መኮንኖች ቡድን ውድቀትን ሁሉም ህዝብ አይቷል። ታሪክን የሚያዛቡ ክፍሎች በተለይ በኢሃፓ ላይ የሚያስተራጩት ሐሰት መታዘብ ከሰለቸን ውሎ አድሯል። ያለፉት ስርዓቶች አበለሻሽተው በወያኔ የተፈጸመውን የግንጠላ ሂደት ራሱን በድርጅቱ ላይ ሊጭሩ የሚጥሩ ብዙ ናቸው። ባብዛኛው ደግሞ ወያኔና የፋሽስቱ አገዛዝ ጭፍሮችና ወንጀለኞች መሆናቸውን ማጋለጡ አስፈላጊ አይደለም። የአባት አገር እንጂ ህዝብ አላስጨረሰም። ህዝብን በመጨረስ መከሰስ ያለበት ፋሽስቱ ደርግ ነው። ለአገር አድን ትግል ህይወትን መገበር የግድ ነው። ከቅርብ ወራት ወዲህ ስንቱ ተሰዋ ለኢትዮጵያ ሲል? ስህተት ነው? የተወሰነ ህዝብና ድርጅት ብቻ ነው ደም የገበረው? ከቋራ እስከ ጃኖራ፣ ከወልቃይት እስከ ቋራ፣ ባቲምባ በገጠሩ ብቻ ሳይሆን በየከተሞች በያፓ ዙሪያ ስንቱ ታግሎ ህይወቱን ላገሩ ሰጠ? በግብረ ስየልስ ተጠበሰ፣ መሰደድ ተገደደ። ዛሬም ቢሆን ብዙ ምስክሮች አሉና ከአውስትራሊያ እስከ ዋሽንግተን አዲስ አበባ የዋሾች መንጋ ቢጫጫ የድርጅቱን አኩሪ ሚናና ህዝብም በጋራ የከፈለውን መስዋዕትነት ሊሰርዝ አይችልም። የከፈለው መስዋዕትነት በጎጥ ደረጃ የፈሰሰው ደም በጎጥ ለጎጥ አልነበረም፣ ዛሬም አይደለም። በኢትዮጵያዊነት ለኢትዮጵያ የሚከፈለውን መስዋዕትነት ለጎጥ በሚል ማቅለሉ የሚያሳዝንና ዘግናኝ ድርጊትና አቋም ነው። የሚጠቅመውም ለወያኔ እንጂ ለማንም አይደለም። ዛሬ በኢትዮጵያዊነት ለኢትዮጵያ መቆምና መረባረብ ሲገባ ወያኔ ያልተሳካለትን ለማሳካት ተወደደም ተጠላም አውቀውም ሆነ ተጃጅለው ወደ ጎጥ ስምሪት የዘቀጡት ሁሉ በጊዜ ሊታረሙ የሚገባቸው መሆኑን ማሳሰብ አገራዊ ግዴታችን ነው። ያልተባልነው የለምና ጸረ ይህ ጸረ ያ እንባላለን በሚል የምናቀረቅርበትና ሐቁን ከመናገር ወደ ኋላ የምንልበት ምክንያት የለም። እኛ የምናስቀድመው አገራችንን ኢትዮጵያን ነው። ከዚህ ተነስተን ለኢትዮጵያ የሚጎዱ አቋሞችን ሁሉ እናጋልጣለን፣ እንዋጋቸዋለን እንጂ በይሉኝታና በዝምታ አናልፋቸውም። ሁሉም ኢትዮጵያዊ አቋሙ ይህ መሆን አለበት፣ ለኢትዮጵያ እስከ ቆመ ድረስ። ያፓ ለኢትዮጵያ የቆመ ለኢትዮጵያ የተደራጀ ለኢትዮጵያ አሁንም የሚታገል በመሆኑ ከጎጥ ጋር ያለው ግንኙነት ዜሮ ነው ሊባል ይችላል። የህዝብን መብትና እኩልነት ያውቃል፣ ይደግፋል እንጂ ኢትዮጵያን በጎጥ ሸንሽኖ አያትም፣ አይፈርጃትም። መቼም ቢሆን መች። ስለዚህም ጸረ ትግሬ፣ ጸረ አማራ፣ ጸረ ኦሮሞ ሊሆን ፍጥረቱም ፈቅዶለት አያውቅም። አቋሙ ፖለቲካዊ ነው። ማለትም ጠላት ወዳጅ ፍረጃው ከኢትዮጵያና ከሀገር አንጻር ነው። በአሲምባ ክልታውላሎ ወዘተ በትግራይ ደሙን ያፈሰሰውን ድርጅት ጸረ ትግሬ፣ በጎንደር ጎጃም ወሎና ሸዋ የደማውን ድርጅት ጸረ አማራ፣ በየከተማው የተሰዋውን ድርጅት ትምክህተኛ፣ የነ ማህሙድ ማህፉስ ብንያምና ጸሎተ ድርጅት፣ የነ ጸጋይና ገመቹን ድርጅት፣ የነ ደረጀና ዋሲሁን፣ የነ ይስሐቅና ስጦታው ያመሃና የስንቱን ኢትዮጵያዊ ድርጅት በጎጥ ሊፈርጁ የሚጥሩትን ሁሉ የሀፓ ኢትዮጵያዊ ሐውልትና ቅርስ እስላም ክርስቲያኑ፣ ቤተ እስራኤሉ፣ ወጣት አዛውንቱ፣ ሴቱ ሁሉ የታገለበትና ደሙን የሰጠበት ድርጅት ነው እንላቸዋለን። ለጎጥ ሳይሆን ለኢትዮጵያ። በኢትዮጵያዊነት አምነውና ኢትዮጵያን አስቀድመው የታገሉትም ለመጪው ትውልድ ሳይቀር አርአያ ሆኑ እንጂ ጎጣቸውን ትተው ኢትዮጵያ በማለታቸው አልተሳሳቱም፣ አልተጎዱም። ይህንንም በጊዜ መገንዘብና ከስህተተኛ አቋም መራቁም ግድ ነው። ኢትዮጵያዊነትን ትቶ ወደ ጎጥ መውረድ ኢታሪካዊ ሂደት ነው። ወደ ሶማሊያ አይናችንን ጣል ብናደርግ ደግሞ በቂ ትምህርት እናገኛለን። የጎጥ ፖለቲካ ለገንጣዮች ብቻ የሚያበጅና የሚበጅ ነው። ለዚህም ነው ወያኔ ስራዬ ብሎ ቅጥረኞቹንና ተወናባጆችን በዚህ ኮረኮንች የላካቸው። ኢትዮጵያዊነትን ለማፍረስ ለጎጣቸው ተቆርቋሪ አስመስሎ አሰማርቷቸዋል። አማራው የዚህ ሰለባ እንጂ የዚህ ጸያፍ አቋም አካል አልነበረም፣ አይደለም። ሁሉም ኢትዮጵያዊ ማንነቱን እንደያዘና አገሩን ወዶ መታገል ከቀጠለ በወያኔ ላይ የጋራ ድል እርግጠኛ ነው። የክፍፍልና ግጭት፣ የእርስ በርስ ጥላቻ ጎዳና ግን አገራችንን ወደን ጦርጦስ የሚያወርድ ነው። ለኢትዮጵያ አንድነት እንቆም። ድል ለኢትዮጵያ ህዝብ።
ማንያውራ የነበረ ቁጥር 13 የመጀመሪያው ክፍል ለኢትዮጵያ ህዝብ መብትና ለሀገር ክብር ታግሎ ከፍተኛ መስዋዕትነት በከፈለው በኢሃባ ላይ ይህ ነው የማይባል የስም ማጥፋት ዘመቻ በወንጀለኞችና የታሪክ ላጲሶች በመካሄዱ ማንያውራ የነበር ብለን በቀጣዩ ሐቁን ለማስጨበጥ ስንጥር ቆይተናል። ይህንንም በመከተልና የተነዙትንና ከቅርብ ጊዜ ወዲህ ደግሞ በዋሾቹ ስብስብና ጥርቅም እየተረጨ ያለውን ቅጥፈት በተመለከተ በቀጥታ ጥያቄዎችን በማንሳት መልስን ሰጥባቸዋለን። ሐሰት ሲደጋገም እውነት ባይሆንም ያላወቀን ያልጠየቀን ያላነበበን ሊያደናግር ስለሚችል ግልጽ በሆነ መንገድ ሐቁን ለማስፈር እንሞክራለን። ይህ ደግሞ ዘማቾቹን አደብ ያስገዛቸዋል የሚል ግምት ባይኖረንም ሊደናገር ለሚችለው ክፍል በተለይም በዚያ ትግል ዘመን ጨቅላ ለነበሩትና ላልተወለዱት ለዛሬዎቹ ወጣቶች ይጠቅማል በሚልም ነው። በጥያቄውን ጀምራለን። በቅድሚያ መገለጽ ያለበት እነዚህ በኢሃፓ ላይ የማቋርጥ ዘመቻ የሚያካሂዱት እነማን እንደሆኑ ነው። ለምንስ ነው ጸረ ኢሃፓ ዘመቻ የሚያካሂዱት?
መልስ፣ ጥርቅሙ ብዙ አይነት ጉዶችን ያቀፈ ነው። በቅድሚያ ወያኔ አለ። ወያኔ ለምን በጸረ ኢሃፓ ዘመቻ እንደሚሰማራ መጠየቅ አያሻም። ከወያኔ የተለጠፉ ሌሎቹ በተለይም ኢሃፓንና ህዝብን የከዱትም ያው ናቸው። ከዚያ ለጥቆ ደግሞ ህዝብን በሽብር የፈጁት የዘመነ ደርግ አውሬዎች አሉ። ግማሾቹ ተሰደዋል፣ ግማሾቹ በእስር ላይ ናቸው። አጠፋን ማለቱ ንሳ መግባቱ ህዝብን ይቅርታ መጠየቁ አልሆነላቸው ብሎ ወንጀላቸውን ይክዳሉ። ግማሾቹ ተደብቀዋል። ታሪካቸው የሚታወቅ አይመስላቸውም። ስለዚህ በሽፋን እየተጠቀሙ ጸረ ኢሃፓ ዘመቻ ላይ ያተኩራሉ። በደርግ ዘመን ወንጀል ፈጽመዋል። በቀይ ሽብሩ ተሳትፈዋል፣ ደግፈዋል። በንጹሃን ደም ተነክረዋል። ዛሬ ታዲያ በየድርጅቱ አባልነን መሪነን ብለው ተደብቀዋል። መጽሔት ያወጣሉ፣ ራዲዮ በባዕድ አገር አላቸው። ያ ያፈሰሱት ደም ያቃዣቸዋል። ኢሃፓ ይቅር ለእግዜር እንበል፣ ወንጀለኛው ጥፋቱን አምኖ ከተጸጸተ ቢልም እነሱ ይህንን አያምኑም። እነ ለገሰ አስፋውና ፍቅር ስላሴ ወግ ድረስ ያጠፋ ነው የለም ብለው በወያኔ ፍርድ ቤት ሲጮሁና የትላንት ወዳጆቻቸው ምስክር ሆነው ሲዋሹላቸው፣ ሌሎች ደግሞ ጅብ ከማያውቁት ሀገር እንደሚባለው ወደ ባድ ዘልቀው ከእኛም በላይ ኢትዮጵያዊ ላሳር ብለው በኢሃፓ ላይ ያው ደርጋዊ መርዛቸውን ይረጫሉ። ሽፍንፍኑ ብዙ ነው። ጸረ ወያኔ ጭምብል አጥልቀው በዋና መልኩ ጸረ ኢሃፓ ዘመቻ የሚያካሂዱ የታሪክ ተጠያቂዎች ጥቂት አይደሉም። ኢሃፓ ከጠፋ የአረመኔ ታሪካቸው የሚረሳ ይመስላቸዋል። ትላንት ከሊቀመንበሩ ጋር ወደፊት ብለው ያጓሩ ስልጣን አትልቀቅ ወይ ግደል እንጂ ብለው ያማከሩ ሞት ለነ ኢሃፓ ብለው አረፋ ይደፈቁ የቀበሌና ከፍተኛ ታጣቂ ሆነው ግፍ የፈጸሙ የነፍሰ ገዳዮች ቀኝ እጅ ረዳት የነበሩ ወያኔ ባለስልጣን ሲሆን ሄደው ተጎንብሰው የነበሩ ባጭሩ ታሪካቸው የቆሸሸ ሁሉ ዛሬ ያን እርሱልንና የህዝብ መሪ እንሁን ሲሉ ዝም በሉ ባይናቸውና ታሪክን የሚያውቀውን ኢሃፓን በተመለከተ ተንኖ ቢጠፋ ደስ ይላቸዋል። ታሪክን አውቃለን የሚሉ ጥራዝ ነጠቆችም በኢሃፓ ላይ መዝመቱ እውቅና የሚያሰጣቸው ይመስላቸዋል። የዚህ ሁሉ ጥርቅም ነው በኢሃፓ ላይ የሚዘምተው። አለ ምክንያት አይደለም ለመዋሸት የተገደዱት። ሌሎች ደግሞ ሐሰቱ ሐቅ እየመሰላቸው በመሳሳት ነው።
እስቲ በመስረታው እንነፋና ኢሃፓን የመሰረተው በእውነት ሻዕቢያ ወይም የኤርትራ ግንባሮች ነበሩን?
ይህ በተደጋጋሚ የተነገረ ውሸት ነው። ኢሃፓን የመሰረቱት የኢትዮጵያ ተማሪዎች እንቅስቃሴ መሪዎችና አባሎች የነበሩ ኢትዮጵያውያን ናቸው። ከተማሪ ማህበር ባሻገርና በላይ ትግሉ በፖለቲካ ድርጅት መልክ መካሄድ አለበት ብለው ያመኑና በልዩ ልዩ ቦታ የነበሩ እነዚህ ታጋዮች ተቀናጅተውና በተለይም በሀገር ቤት ከነበሩ ጋር ተያይዘው በ1964 ዓመተ ምህረት ኢሃፓን መሰረቱ። በዚያን ወቅት በኢትዮጵያ ተማሪዎች እንቅስቃሴ አባል የነበሩና ለኤርትራ ነጻነት መታገል ይሉ የነበሩት የኤርትራ ተወላጆች ወደ ሻዕቢያና ጀብሃ ሄደው ተቀላቅለው ነበር። ያን አቋም ይዘው በእንቅስቃሴው አልቀጠሉ። በእንቅስቃሴው የነበሩ ኢትዮጵያውያንን ውልደታቸው ከኤርትራ ስለነበር ብቻ ወደነ ጀብሃና ሻዕቢያ መለጠፉ ስህተት ነው። ወያኔና ሻዕቢያ ስልጣን ሲይዙ የተሸበሩ ክፍሎች ተስፋ የቆረጡ ድሮም ቢሆኑ እነሱ ናቸው ሁሉን ያካሂዱት የሚል እጅ የሰጠ የዝቅተኝነት ስሜት ያንጸባርቃሉ። ይህ ግን መሰረተ ቢስ ነው። የኢትዮጵያ ተማሪዎች እንቅስቃሴ ራሳቸውን በቻሉ ምሁሮች የተመራ ለኢትዮጵያ የታገለ እንቅስቃሴ ነበር። ኢሃፓም ሲመሰረት ጀምሮ ይዘቱ ህብረ ብሔራዊ ነበርና በውስጡ የነበሩት ከልዩ ልዩ ብሔረሰብ የተወለዱ ኢትዮጵያውያን ነበሩ ናቸው። ከኤርትራ ግንባሮች ጋር ኋላ ያደረገው ግንኙነት ደግሞ ትግሉ ግድ የሚለው ነበር። ጥያቄ፣ ግንኙነቱ እንዴትና ለምን ተመሰረተ? መልስ፣ ኢሃፓ የነበረውን ስርዓት በትጥቅ ትግል ማስወገድ የግድ ነው ብሎ ያመነ ድርጅት ነበር። ስለዚህም የታጠቀ ኃይል በመጀመሪያ አሰልጥኖ ሊያስገባ ያሰበው በባሌ በኩል ስለነበር በወቅቱ የጫካ ትግል ይመሩ ከነበሩት ከነ ዋቆ ጉቱ ጋር በሶማሊያ በኩል ለመገናኘት ጥሯል። በዚያት ባሪ መንግስት ሻጥር ይህ ጥረት ሳይሳካ ሲቀር ደግሞ በሱዳን በኩል ሌላ ሙከራ ተደርጎ ይህም አልተሳካው። በመጨረሻ በትግራይ በተለይም በአዲ ኢሮብ በኩል መጀመር የተባለው በግድ ከኤርትራ ግንባሮች ጋር ግንኙነትን የሚጠይቅ ነበር። በዚያ ለማለፍ ኢሃፓ በመጀመሪያ የነበረው ግንኙነት ከጀሃብ ጋር ነበር። ኋላ ደግሞ ሻዕቢያ ሲቋቋም ከነሱ ጋርም ተገናኝቷል። የኤርትራ ግንባሮች መሰረታቸውን አስተካክለው በጋራ ለኢትዮጵያ እንዲታገሉ ይጥር ነበር። የህዝብን መብት አውቃለሁ ቢልም ለግንባሮቹ ሙሉ ድጋፍን የሰጠበትና ለህዝብ ይጠቅማሉ ያለበት ጊዜ ፈጽሞ የለም። ሻዕቢያ ኤርትራ ቅኝ ግዢ ናት በሉ ያለውን ኢሃፓ አልቀበል ስላለ ተሯሩጦ ወያኔን ምስረታ ሂደቱን ደግፎ በትግራይ የሚያገለግለውን ቡድን ቀድሞ ወደ ትግራይ አስገባ። በወቅቱ በሻዕቢያ ውስጥ ችግር ሲፈጠርም የተሻለ አቋም የነበራቸውን መንካ የተባሉትን በምስጢር በመተባበር የተሻለ መስመር ይሰፍን ዘንድ ኢሃፓ በአቅሙ ሞክሯል። ጀብሃም የፋሉል ችግር ሲነሳበት ተመሳሳይ እርምጃን ኢሃፓ መውሰዱ ይታወቃል። በአጭሩ ኢሃፓ ትግሉን ወደፊት ለማራመድ መውሰድ የነበረበትን ግንኙነት ቢያደርግም አላማውን ወይም መርሁን ወይም የኢትዮጵያን ጥቅም አሳልፎ አልሰጠም።
በቅርቡ በሀገር ቤት በየወሩ እየታተመ የሚወጣ መጽሔት ላይ አንድ የኢህአፓ መስራች ነበርኩ ግን በኤርትራ ጥያቄ ተለይቼ መኢሶን ሆንኩ የሚል ግለሰብ ድርጅቱ ከግንባሮቹ ነበረው ስለሚለው ግንኙነት የጻፈውን አንብበናል። ሌሎች ደግሞ እነ ኢህአፓ ወይም የተማሪው እንቅስቃሴ በግንባሮቹ ተዛውረው የመገንጠልን አማራጭ ደገፉ ይላሉ። አንድ በአውሮፓ ያለ የደርግ ዘመን የደርግ ደጋፊ የነበረ ምሁር ደግሞ ሻዕቢያና የአሜሪካው ሲአይኤ ኢህአፓን የመሰረቱት የመሩት እስከ ማለትም ደርሷል። ሐቁ የቱ ነው?
ኢህአፓ በአረቦች በነሻዕቢያና በአሜሪካ የስለላ ድርጅት ተካሄደ ብሎ መለፈፉ ያዋጣኛል ብሎ የጀመረው ደርግ ነበር። ልጆቹና ሎሌዎቹ ቀጥለውበታል። የአረብ ፔትሮ ዶላር ወይም የቤንዚን ገንዘብ ይሰጠዋል ሲባል ነበር። ግራ ክንፉ ደርግ እንግዲህ ኢህአፓን በአሜሪካና በአረብ አድሃሪዎች ቅጥረኝነት ሲከስ መሆኑ ነው። የደርግ ምሁሮች የነበሩና ሰነዱን ሲተረጉሙና ተራማጅ ነው ሲሉ የነበሩ ይህን ሐሰት ቢነዙ አይገርምንም። ኢህአፓ ለኢትዮጵያ ሉዓላዊነት የታገለ ጸረ ኢምፔሪያሊስት ድርጅት ነበር። መስራች ነበርኩ ወደ መኢሶን ገባው ባዩ ግለሰብ ዋሾ ቁጥር አንድ ነው። የመስራች ትርጉም እስካል ተቀየ ድረስ በኢህአፓ መስራች ጉባኤ ተገኝቶ ወደ መኢሶን የገባ በህይወት ያለ ግለሰብ አንድም የለም። በህዋስ የኢህአፓ አባል ሆኖ ወደ መኢሶን ከሄዱት 3 ግለሰቦች መሃል ሁለቱ በደርግ ሲገደሉ አንዱ አሁንም በርግጥ በህይወት አለ። ዋናው ግን ኢህአፓ ከግንባሮቹ ገጥሞ አጀንዳ አራመደ ወይም ደገፈ የሚለውን ለማናፈስ ነውና ይህ ደግሞ ሐሰት ነው። የህዝብን ትግል መደገፍ ሌላ፣ ግንባርን መደገፍ ሌላ የሚለውን አቋም ያውም ኢህአፓ የረሳ ወይም ቸል ያለ አልነበረም።
የመገጠልን መብት ኢህአፓ ያውቅ ነበርን?
በቅድሚያ ኢህአፓ ከመፈጠሩ በፊት የብሔረሰብ ጥያቄዎችና አመጾች ነበሩ። የጀብሃ ትግል ሲጀመር ይህ ነው የሚባል የተማሪ እንቅስቃሴ በሀገራችን አልነበረም። የነዋቆ ጉቱ የባሌ ትግል፣ የኦጋዴን አመጽ፣ የሜጫ ቱለማ ትግል ወዘተ ሁሉም ኢህአፓን በአመታት ይቀድማሉ። ስለዚህ ኢህአፓ ወይ የተማሪውን እንቅስቃሴ ያልነበረን ችግር ቆፍረው አውጥተው እባካችሁ ተነሱና ተገንጠሉ አላሉ። የእኩልነትና የመብት ችግር ነበረ እንገንጠል ያሉ ነበሩ። ህዝብን በህብረት ለማታገልና የሀገርን አንድነት ለመጠበቅ ምን አቋም መያዝ አለብን ለሚለው በነ ኢህአፓ የተሰጠው መልስ የራስን እድል በራስ እስከ መወሰን ድረስ የሚለውን ማወቅ የሚል ነበር። ይህ ደግሞ ያነ እንቅስቃሴዎችን የሚመራ በነበረው ርዕዮተ ዓለም መሰረት የመገንጠልን መብት ማወቅ መገንጠልን ከመደገፍ በተለየ መልክ መቀበል የሚል ነበር። ስለዚህ መብት ቢያውቅም መገንጠል ደግሞ አይበጅም ሲል ኢህአፓ ግልጽ አቋም ያዘ። ለዚህም ነው ከመጀመሪያ ጀምሮ የኤርትራን ቅኝ ግዛትነት ያልተቀበለው፣ የወያኔን የግንጠላ ማኒፌስቶ የተቃወመው። ለመሆኑ ዛሬ ኢህአፓን የሚያወግዙት ክፍሎች ያኔ ከጠባቦች ወይ ከጨቋኞች ይታገሉ ነበር? ሌላ የተሻለ አማራጭን አቅርበው ነበር? ደርግ በአስመራም ሲጨፈጭፍ አወገዙትና ከወንድም እህት የኤርትራ ህዝብ ጎን ቆሙ ወይስ በለው ብለው ግፍን አጀቡ? ስለዚህም ኢህአፓ እውን የግንባሮቹ ጭፍን ወዳጅና ደጋፊ ከነበር ለምንስ ሊያጠፉት በየፊናቸው ተንቀሳቀሱ? የአሰት ፕሮፓጋንዳው ከሐቁ ጋር የተጣላ ነው። ሐቁ የሚያሳየው ኢህአፓ ኢትዮጵያዊ አቋሙን ይዞ መቀጠሉንና በዚህም የተነሳ በነሻዕቢያም በባዕዳንም መጠቃቱን ነው። ኢህአፓ ሀገር ብሎ ሲታገል ለህዝብ አንድነት ሲዋደቅ በነበረ ጊዜ ዛሬ ሀገር ወዳድነን ባዮች ግን ወይ ከጨቋኞች ጋር ገጥመው የህዝብን አንድነትን የሚጎዱ ነበሩ ወይም ከጠባቦቹ ጋር ሸብረብ ሲሉ የነበሩ ናቸው። ወያኔ ለስልጣን ሲበቃም ባልተናነሰ ጠባብነት ወይም ትምክት ጎዳና የተጓዙት ዛሬ ተመልሰው ኢያፓን ሊከሱ የሞራል ብቃት ሊኖራቸው አይችልም። እና ወያኔ ኢያፓን አባይ ኢትዮጵያ ወይም የትልቋ ኢትዮጵያ ጠበቃ ብለው በነሱ ቤት በክፉ ሲሰይሙት ይህ ራሱ የሚያሳየው የኢያፓ አቋም ምን እንደነበረ ነው። ኢያፓ ሀገርን የሚጎዳ አቋም ይዞ በነበረ ሀገርን ሊገነጥሉ በተነሱት ባልተወገዘም ባልተወጋም ነበር። በሌላ በኩል ደግሞ በአገራችን የነበረውና ያለውን የእኩልነት መጥፋት የሚክዱና በትምክት የሚዋጡ ክፍሎች ደግሞ ኢያፓ የህዝብ መብትና እኩልነት ይከበር ሲል ያማቸዋል። ስለዚህም ገንጣይ ብለው ሊከሱት ይፈልጋሉ። ህብረ ብሔራዊ ይዘቱ ይጎረብጣቸዋል። ዛሬ ወያኔን ተቃዋሚ ነን ቢሉም ከወያናዊ ወይም ትምክተኛ ክፉኝ ተከትበው የዳኑ አይደሉምና አቋማቸው ብልሹ ነው። የአባዬን ለምዬ ባይናቸውና ኢያፓ ላይ ይዘምታሉ። ኢትዮጵያዊ ጠረን የሌላቸው ድርጅቶች ደግሞ ኢያፓ ለምን የህዝብን አንድነት ሰበከ በሚል ይዘምቱበታል። የግንጠላ አጀንዳቸውን ስለማይደግፍ ነው። ኢያፓና የኦሮሞ ህዝብ ትግል በሚለው ጽሑፍ ድርጅቱ በዚህ ላይ በሰፊው ተችቷል። በአጠቃላይ በድርጅት ደረጃ ለትግሉ አስፈላጊ የሆኑ ግንኙነቶችን መመስረት ማለትና የሌሎችን አቋም ውጦ ማስተጋባት ወይም በጭፍን መደገፍ ማለት በጣም የተለያዩ ናቸው። ቢያንስ ለኢያፓ ወያኔ የደርግና የወያኔ የገደል ማሚቴዎች ይህ ባይገባቸው አይገርምንም።
ለዊስማ አይን ያለው ይይ ስለተባለ ሁሉም ሁሌም ባለው ይገረገራል ማለት ስላልሆነ ደጋግመን የነበረውን በማቅረብ የታሪክ በራጆቻችንን ሲራ ለማክሸፍ ትግላችን ይከተላል። ስለዚህም ማንያውራ የነበረ በጥያቄና መልስ መልክ ይቀርባል። ጥያቄ፣ ኢያፓ ለስልጣን እንጂ ለህዝብ አልታገለም አይታገልም። አባሎቹ ከሀገር ይበልጥ ድርጅታቸውን ያስቀድማሉ። በቅርቡ አንድ ደራሲ የሆኑ አዛውንት በአንድ መጽሔት ሲተቹ ኢያፓ አናርኪስት፣ ኒሂሊስት፣ አጥፊ እንጂ ገንቢ አልነበረም ይላሉ። ለዚህ ምን ምላሽ ይሰጣል?
አዛውንቱ ኢያፓ ጨቋኙን ስርዓት መጣል ማውደም ይፈልጋል ማለታቸው ከሆነ ልክ ናቸው። ግን የድርጅቱ ዓላማ ያለውን ማስወገድ ብቻ ሳይሆን የተሻለና ሌላ በይዘቱና በአይነቱም የተለየ ህዝባዊ ስርዓት ለመመስረት ነበር ነው። ፕሮግራም ያወጣው ለምንና ለማን እንደምንታገል ድልን ከተቀዳጀን ደግሞ ምን አይነት ስርዓት ይመስረት ብለን እንደምናምን ለማሳየት ነው። ከዚህ ባሻገር ግን የሀገራችን ምሁሮች እንደ ኮሎኔል መንግስቱ ጥራዝ ነጠቀ ሆነው የሆነ ያልሆነውን ቃል ባይወረውሩ ተገቢ ነው። አናርኪስት ወይም ስርዓት አልበኝነት የፖለቲካ ርዕዮትና አቋም ነው። ኒሂሊዝም የሚባለውም እንዲሁ ከኢያፓ አቋም ጋር አንድ አይደሉም። ኢያፓ የታገለው ለስልጣን ነው የሚሉ ክፍሎች የወነጀሉ ያጋለጡ ከመሰላቸው ሳስተዋል። የፖለቲካ ትግል ማሰሪያው መዳረሻው የፖለቲካ ስልጣን ነው፣ ሌላ አይደለም። ዛሬ ከወያኔ የምንታገለው ወያኔን ለማስወገድና ስልጣን ለመያዝ ነው። ይህ በአደባባይ የምንናገረው የፖለቲካ ሀሁ ስለሆነ ኢሃፓ ለስልጣን ታገለ ብለው ሊነቅፉ የሚነሱት ስለምን እንደሚያወሩ አልገባቸውም ብለናል። ኢሃፓ ለስልጣን ሲታገል ግን ከሌሎች የሚለየው ወይም ይለየኛል የሚለው ነጥቡ እንበል ለምሳሌ ከደርግና ወያኔ ቡድን የሚለየው ስልጣኑን ለራሱ በቡድን በድርጅት ደረጃ ይዞ ህዝብ ላይ ለመሰየም ሳይሆን ህዝብ የስልጣን ባለቤት እንዲሆን በማድረግ ነው። ማለትም ዴሞክራሲያዊ ስርዓት በማስፈን ህዝብን ባለ ሙሉ መብት በማድረግ መንግስት የሚሆነው አካል ስልጣኑን የሚያገኘው በህዝብ ነጻ ምርጫ ብቻ እንዲሆን በማድረግ ህዝብ ያልፈለገውን መንግስት የማውረድ መብት እንዲኖረው በማረጋገጥ ለዚህ ነው ኢሃፓ የሚታገለው። ስልጣን ግን ካልተያዘ ወይም ህዝብ ወሳኝ ካልሆነ ይህን የተፈለገ ለውጥ ለማምጣት አይቻለም። ስለዚህም ጨቋኙን አስወግዶ ህዝባዊ ስልጣንን ማስፈን የግድ ነው። በየካቲት 66 ዴሞክራሲያዊ መብት ለህዝብ አለምንም ገደብ ብሎ ኢሃፓ ከደርግ ጋር ተጋጨ እንጂ ሹመትና ስልጣን ካካፈልከን ባስፈለገህ ጨቁም ገድብ ብሎ ህዝብን እንደሌሎች አልካደም። ስለዚህም ባለፈው ታሪካችን በወሰድናቸው ተጨባጭ አቋሞች ህዝብ ሊገመግመንና ለግል ወይም ድርጅታዊ ስልጣን አለመቆማችንን ሊመሰክር ይችላል። ስልጣን ለራሴ ያሉ ኢሃፓዎች ድርጅቱን እየከዱ አንዴ ለደርግ ለጥቆም ለወያኔ በግላቸው አደሩ እንጂ ድርጅቱ ለህዝብ ከገባው ቃል ኪዳን ወደ ኋላ አላለም አልካደም። አባሎቹ ደግሞ የትግል ቤታቸው ነውና ተንከባክበው ጠብቀውታል ወደፊትም ይይዙታል። ድርጅታቸውን የሚያፈቅሩትም ለሀገርና ለህዝብ ስለቆመ እንጂ በሌላ ምክንያት አይደለም። ይህ በመሆኑም ድርጅቱን ሲያስቀድሙ ሀገርን ወይም የህዝብን ጥቅም ያስቀድማሉ ማለት ነው። ኢሃፓ የህዝብና የሀገርን ጥቅም አሳልፎ ቢሰጥ በመጀመሪያ ደረጃ አባሎቹ አብረውት አይኖሩም። በአባላቱ ጽናትና ድርጅታዊ ፍቅር የሚረበሹ ክፍሎች ናቸው። ይህን ጽናትና ክፍር ሌላ ትርጉም ለመስጠት የሚፈልጉት
ኢሃፓ በሰላማዊ ትግል አያምንም ነበር። በደርግ ላይም ተሽከራልሞ ተኩስ የከፈተው ለዚሁ ነው የሚሉ አሉ። ይህ ሀቅ ነው።
ኢሃፓ ለትጥቅ ትግል የተዘጋጀው የአጼው ስርዓት ለሰላማዊ ለውጥ በሩን ሁሉ ዘግቶ በነበረ ጊዜ ነው። ደርግ የህዝብን ትግል ፍሬ ቀምቶ ስልጣን ሲይዝ ደግሞ ያለውን አዲስ ሁኔታ በሰላማዊ የፖለቲካ ትግል መለወጥ ይቻል ይሆን ብሎ ሞክሮ ነበር። በሜዳ የነበረ ኃይሉን እንኳን በይፋ ሳያውጅ ጊዜ ከመፍጀቱም ሌላ ባወጣው የፖለቲካ ፕሮግራም መግቢያም ላይ በሰላማዊና ዴሞክራሲያዊ መንገድ መታገል ከተቻለ በዚሁ መንገድ እንታገላለን ብሎ ነበር። ከዚህም ሌላ አላደረገም። በጽሁፍ በቅስቀሳ በየቀበሌው በመሰለፍ ወዘተ ነው የታገለውና ህዝብን ያደራጀው። ኢሃፓ ህዝብን ለትግል በእርግጥ አነሳስቷል። ለዚህ ደግሞ ማንንም ይቅርታ አይጠይቅም። ወታደራዊው መንግስት ግን ህገወጥ ነው ብሏል። ሀቁ ይህ ነበር። ጭቆና ባለበት አመፅ መወለዱ ደግሞ በቅድሚያ ተጠያቂ የሚያደርገው ጨቋኞቹን ነው እንጂ የግብ ሰንሰለትን ሊሰብር የሚመኘውን ህዝብ አይደለም። ነሐሴ 21 1967 ዓ.ም ባወጣው የኢሃፓ ዴሞክራሲያ እትም ድርጅቱ አቋሙን ሲገልጽ የሚከተለውን አስፍሮ ነበር። የጥቂት አምባገነን መኮንኖች መንግስት ተነስቶ በጊዜያዊ ህዝባዊ መንግስት መተካት አለበት። ለዚህም አብዮቱን ጀምረው ያካሄዱትና የደገፉትን ወደፊትም ሊያካሄዱት የሚችሉትን የህብረተሰብ መደቦችና ኃይሎች የሚወክል ህዝባዊ አብዮታዊ ሸንጎ መቋቋም አለበት ካለ በኋላ የሸንጎውን ይዘት በተመለከተ በዝርዝር አስፍሯል። በዚሁም ሰነድ ደግሞ የኤርትራ ጉዳይ ሀገርን እየጎዳ ያለው ጦርነት ቆሞ በዲሞክራሲያዊና ሰላማዊ መንገድ መፈታት አለበት ብሎ በጊዜ ተቆሞና አሳስቦ ነበር። ይህ ብቻ ሳይሆን ለሎችም ኃይሎች በትግል ላይ እንደነበሩ በመገንዘብ በመነሻ የፖለቲካ ፕሮግራም መሰረት ተቃዋሚ ኃይሎች እንዲተባበሩና ህዝባዊ ዲሞክራሲያዊ የህብረት ግንባር እንዲመሰርቱ ጥሪ አድርጎ ነበር። በዚህ መልክ ነበር የታገለው ኢሃፓ። ዛሬ የሰላማዊ ትግል ትርጉም የጠፋባቸው ክፍሎች አንድ ድርጅት በስልጣን ያለውን ኃይል ይውረድ ካለ ለማውረድም ህዝብን ካደራጀና ካታገለ ሰላማዊ ትግልን የተወ ይመስላቸዋል። ሰላማዊ ትግል ማለት ጠባይን አሳምሮ ለገዢው ቡድን ታማኝ ተቃዋሚ መሆን እየመሰላቸው ነው። ስህተቱ ከነሱ እንጂ ከኢሃፓ አይደለም። የመኮንኖችን ቡድን ኢሃፓ በትግል አስጨንቋል፣ አራውጧል። በፖለቲካው ትግል መስክም አሸንፎም ነበር ማለት ይቻላል። ለተሸነፉም ጦርነት አወጁበት። ኢሃፓ በከተሞች አንዲትም ጥይት ከመተኮሱ በፊት ደርጉ በህዝቡ ድርጅቶችና መሪዎቻቸው ላይ በኢሃፓ አባላት ላይ በተቃዋሚዎች ላይ በተቃወሙ ወታደሮችና መኮንኖች ላይ በአርሶ አደሮች ላይ ወዘተ በአዲስ አበባ በክፍለ ሀገር የግድያ እርምጃ ወስዷል። ቀይ ተብሎ ገና ያልተሰየመ ሽብር ይካሄድ ነበር። አሁን ተፈላጊው የዲሞት ፈርጥ ይት እንጂ ዲሞክራሲ አይደለም ብለው ያጓሩና መኮንኖች አማካሪዎቻቸው በኢሃፓ ላይ በይፋ ጦርነት እስኪያወጁ ድረስ ግን ከግድያ አልተቆጠቡም ነበር። ይህን ሀቅ የሀገራችን ህዝብ በግልጽ ያየውና የሚያውቀው ነው። ኢሃፓ የመከላከል እርምጃ መውሰድ የጀመረው ከዚህ ሁሉ በኋላ ነው። ዛሬ ቀድመው ደርግ መሪዎች አማካሪዎቻቸውና ምስክሮቻቸው ሌላ ቢያወሩ ይህ የማይደበቅ ሀቅ ነው። በሰላም የታገላቸውን ህዝብና ድርጅት ሊያጠፉ አሲረውና ጦርና ነፍሰ ገዳዮች አሰማርተው ፍጅት አካሂደዋል። ዛሬም ያን ፍጅትና ወንጀል ክደው ተጠያቂውን ኢሃፓ የሚወነጅሉ ያው ባዳቆ ናቸው። ስህተትና ጥፋት ሲቀጥሉ እንጂ ከሀቅ ሲታረቁ አይደለም። ወያኔም ለስልጣን ሲበቃ ኢሃፓ በሰላም ለመታገል ያለውን ፍላጎት በይፋ ሳውቆ ነበር። የወያኔን አሉታዊ ምላሽ ግን ህዝብ የሚያውቀው ነው። አሁንም ቢሆን ኢሃፓ በህብረት ከሌሎች ጋር ሆኖ በሰላማዊ መንገድ ለመታገል ያለውን ፍላጎት ያደናቀፈው የወያኔ አምባገነናዊ ቡድን ነው።
የኢሃፓና የደርግ መኢሶን ሆነ ከወያኔ ጋር ያለው ጠብ የፕሮግራም ሳይሆን የስልጣን ሽሚያ ነው የሚሉ አሉ። ይህ እውነትነት አለው?
የኢሃፓና የደርግ መኢሶን ሆነ ከወያኔ ጋር ያለው ጠብ የፕሮግራም ሳይሆን የስልጣን ሽሚያ ነው የሚሉ አሉ። ይህ እውነት አለውን? መልስ። አንድ ትልቅ የአብዮት መሪ የነበሩ ሰው ያላነበበና ለማወቅ ያልጣረ የንግግር የትችት መብት ሊኖረው አይገባውም ያሉትን ያስታውሳል። ይህ ክስ ደርግም መኢሶንም ኢሃፓም የግራ ክንፎች ነበሩ ቢባልም አቋማቸውና ፕሮግራማቸው አንድ አልነበረም። ያነበበ ሊረዳው ይችላል። አንዳንድ ጸረ ግራ የቀኝ ኃይሎች ግን እሳት ካየው ምን ለየው ይሉና ሁሉም ያው ናቸው በማለት በስንፍና ደምድመው ይሳሳታሉ። ሌላውን ግን ማሳሳት ፈጽሞ አይችሉም። ነገሩ የዓለም አድሃሪ ቀኝ ኃይሎች አንድ አይደሉም። ካፒታሊስት ስለተባሉ በኖርዌይና በአሜሪካ በፈረንሳይና በጣሊያን ያሉት ስርዓቶች ወይም ኃይሎች አንድ ወጥ አይደሉም። በደርግና በኢሃፓ ማል የማይታረቅ መሰረታዊ ልዩነቱ ብዙ ነበር። በኢሃፓና በወያኔ መሃል ገና ወያኔ ትግራይ ተገንጥላ ሌላ ነጻ መንግስት ትሁን ካለበት ጊዜ ጀምሮ በአገር ጉዳይና በህዝብ መብት ጉዳይ መሰረታዊ ልዩነት ለግጭትም ያበቃ ቅራኔ ነበር፣ ዛሬም አለ። ስለዚህ ግጭቱ በመሰረታዊ የፖለቲካ የአቋም ልዩነት እንጂ በባዶ አልነበረም አይደለምም። ዛሬም ቢሆን በድርጅቱ መሃል ያሉት ልዩነቶች ተወግደው በህብረት ተያያዙ የሚል ጥሪ ቢኖርም በድርጅቱ መሃል ያሉ የአቋም ልዩነቶች ሊካዱ አይገባም። ዋናው ትኩረት መሰረታዊ ባልሆኑ ልዩነቶች መለያየትና መቃቃር አይገባም በሚለው ላይ ነው። ዋና ትኩረት ሀገር በአደጋ ላይ ስለሆነች እሷን በማዳን ላይ ሆኖ የፕሮግራም ልዩነት ዋና ቦታ አይሰጠው ለማለት እንጂ የማይናቁ የአመለካከትና የአቋም ልዩነቶች ዛሬም አሉ። ኢህአፓ ትመስረት የሚላት ዴሞክራሲና ህዝባዊ ኢትዮጵያ ሌሎች ከሚሉትና ከሚፈልጉት የተለየች ልትሆን ትችላለች። መስማሚያው ዋና ነጥብ ግን በጋራ የወያኔን አገዛዝ ማስወገድና ህዝብ የትኛው ይበጃል ብሎ እንዲመርጥ መብትን ማረጋገጥ የሚለው ላይ ሊኖር የሚገባው ስምምነት ነው። ደርግ ለምርጦች ወታደራዊ አምባገነንነት ሲቆም ኢህአፓ ለህዝባዊ ስልጣንና ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ነበር የቆመው። መኢሶን ከደርግ ጋር በሂሳዊ ድጋፍ ማበር ሲል ኢህአፓ ይህን አማራጭ ተቃውሟል። ወያኔ የብሔረሰብ ቅራኔ ዋናው ነውና ሁሉም ተገንጥሎ የየራሱን ነፃ መንግስት ይመስርት ወዘተ ሲልም ኢህአፓ የጭቁኑ ህዝብ መብት በተከበረባት ኢትዮጵያ አብሮ መኖር ያስፈልጋል ይቻላል ወዘተ ብሎ ግልጽና ጥርት ባሉ አቋሞች መሰረት ተለይቶ ቆይቷል። ዛሬም የኢህአፓና የወያኔ ፕሮግራም ለየቅል መሆናቸውን ማንም ሊረዳ ይችላል።
ሌላ በደርግ ተጀምሮ እስከዛሬ የሚስተጋባ ክስ ደግሞ ኢህአፓ የሶማሊያን ወረራ ደገፈ፣ የሶማሊያውን መሪ ዚያድ ባሬን ቪቫ ብሎ ደገፈ፣ ሀገርን ከዳ፣ ጦሩን ከፋፈለ፣ በታጠቀው ሰፈር ይሰለጥን የነበረው ሚሊሻ ጠርሙስ ፈጅቶ በምግብ ጨምሮ ፈጀው ወዘተ ወዘተ የሚሉ ናቸው። ለዚህስ ምን ምላሽ አለ?
ኢህአፓ የሶማሊያን ወራሪ ጦር ደገፈ ብሎ መንግስቱ ኃይለ ማርያም የዋሸውን ወያኔው የውሸት አባት ስብሐት ነጋም ከአዲስ አበባ ሲያስተጋባ ተደምጧል። በመቋዲሾ ቢሮ ከፍቶ በዚያድ ባሬ በሁሉም መስክ እስከ መጨረሻው ተደግፎ ካርርጌ እስከ ባሌና አዳማ ናዝሬት ድረስ የምዕራብ ሶማሌ ግዛት ነው ብሎ የፈረደው የወያኔ መሪ እንግዲህ ይህን ሁሉ የሚያውቅ የለም ብሎ ሲቀጥፍ ሰማን ማለት ነው። ውሸታሞች በተለይም የለመደባቸውና በስልጣን ያሉ ቀጣፊዎች ለከተም ገጀብም እንደሌላቸው በመንግስቱ በመለስም በስብሐትም አይተናልና ብዙም አያስገርምም። በኦጋዴኑ ጦርነት ጊዜ ግን ኮሎኔል መንግስቱና ጨፍሮቹ ኢህአፓ ለማጥፋት ሽብር እያካሄዱ ነበርና ኢህአፓ ዚያድ ባሬን ወይም ሶማሊያን ደገፈ ብሎ መዋሸቱ ግን ድጋፍ ለማግኘት በተለይም ከወታደሩ ክፍል ይጠቅመናል ብለው አይናቸውን በጨው አጥመው የጀመሩት ውሸትና የሐሰት ቅስቀሳ ነበር። ማንም ቢሆን ማን አሉባልታን ከማናፈስ ሌላ ኢህአፓ ወረራውን ደገፈ ብሎ ማስረጃ ማቅረብ አይችልም። ይህም የሆነው ድርጅቱ ወረራውን ያልደገፈ በመሆኑ ነው። ኢህአፓ በኦጋዴን ያለው ኢትዮጵያዊ የብሔረሰብ በደል ይደርስበታል ብሎ በአጠቃላይ አቋሙ መሰረት እምነቱን የገለጠ ቢሆንም የተጨቆነ ህዝብ ትግልና የባድ ሀገር ወረራ አንድ አለመሆናቸውን ጠቁሞ ወረራውንና ሁለቱንም ህዝቦች የሚያጫርሰውን ጦርነት አውግዟል። የዚያድ ባሬ ወረራም የኢትዮጵያን ህዝብ ጸረ ደርግ ትግል የሚያደናቅፍ መሆኑንም ጠቁሞ ተቃውሞታል። በዲሞክራሲያ ቅጽ 4 ቁጥር 9 የሰፈረውን የኢህአፓን አቋም መረዳት ያቃታቸው ደግሞ ያውም የዘቀጡ አሉባልተኞች አንባውት ከሆነ ደግፏል ደግፏል ብለው መቀጠሉን የመረጡ ይመስላል። ኢህአፓ በወታደር ውስጥ ለመደራጀት እንደጣረው ሁሉ በሚሊሻው ዘንድ ተንቀሳቅሷል። የጠርሙስ መፍጨት አስቂኝ አባባል ትተን ማለት ነው። ጦርነት መንስኤው ምንድነው? ጠቀሜታውስ ለማን ነው ብሎ መጠየቅ ግዴታ ነው። አለበለዚያ ጨቋኝ ገዢዎች ህዝብን ሁሌ ጀሌና ጥይት ማብረጃ ቅራኔን ማርገብ ያደርጉታል። ይህንን በተመለከተ ወያኔና ሻቢያ ለጦርነት ሲያቆበቁቡም ኢህአፓ ጠቁሞ አሳስቦና አስረድቶ ነበር። መላ ኤርትራን ትገንጠል ያለና የተባበረ ቡድን ድንገት ባንዲት ባድመ የተነሳ ሀገር ወዳድ አይሆንም ብሎ ኢህአፓ ከመጋረጃው በስተጀርባ የመለስን ቡድን ወያኔን ሀገራችንን እናድን ያሰጥሪ በስተጀርባ ያለውን ሴራ አጋልጦ ነበር። ሻቢያና የኤርትራ ህዝብ አንድ አይደሉምና በኢትዮጵያ በነበሩ ኤርትራውያን ላይ የወሰደውን የግፍ ማባረርም ተቃውሞ ይዘቱንም አጋልጦ መግለጫም አውጥቷል። ይህ ሁሉ እንግዲህ ሻቢያን በመደገፍ ወይም ኢትዮጵያ ትወረር በማለት ሳይሆን ገዥውን ቡድን ሴራ በማወቅና በመቃወም ሀገርንም መጠበቅ ገዥውንም ቡድን በገባበት ቀውስ ተጠቅሞ ማስወገድ ይገባል የሚል ነው። የለም በደፈናው ለነመለስ ጥሪ ድጋፍ እንስጥ ያሉት ደግሞ ያ ሁሉ ህይወትም ጠፍቶ ባድመ ብቻ ሳትሆን አዲ ኢሮብም ለሻቢያ ተፈርዶላት የተባረሩ የተባሉትም እየተመለሱ የተሰውት ቤተሰቦቻቸው ጧሪና ተንከባካቢ አጥተውና ወያኔዎችም ከነጭፍሮቻቸው ቤተ መንግስት ሲፈነጩ ይገኛሉ። ለዚህ ነው ገዦች ህዝብን ተነስ ሲሉት ለምንና ለማን ጥቅም ብሎ መጠየቅ የግድ የሚሆነው። ባምባገነን ስራቶች ሀገርና ቤተ መንግስት የተሰየመ ቡድን አንድ ጥቅም ያላቸው አለበለዚያማ ወረቦሎች ሁሌም በሀገር ወዳድነት ጥሪ ዙሪያ ይደበቃሉ የተባለውን መዘንጋት ይሆናል። ዛሬ የሻቢያ ተቃዋሚዎች የጦርነት ዝግጅት አውግዘው ኤርትራዊ ከኢትዮጵያዊ የሚያፋጅ ቅራኔ የለውም ብለው ለህዝብ አንድነት ወይም ሰላም ሊቀሰቅሱ ሊወገዙ ነው። ገዢ ቡድኖች የህዝብ ትግል ሲያይልባቸው የውጭ ጠላት መጣብህ ብለው በሀገር ፍቅር ሰበብ የህዝብን እይታና ትኩረት ከነሱ ላይ እንደሚያነሱ የታወቀ ነው። ይህ እንዳይሆን መታገል ያሻል።
ያባ እንደ ድርጅት ሀገር ሲል ህዝብን ረስቶ አይደለም። ስለዚህ ሌላ ግን በዚያ አድባር የወረራ ጦርነትም ሆነ ኋላም በሶማሊያ በስደት ላይ መከራ የተቀበሉና የተሰውም የአባ አባላት ቁጥር ጥቂት አልነበረምና ያባን በዚያ አድባር ደጋፊነት ለመክሰስ መሞከሩ ላም ባላለበት ኩበት ለቀማ ይሆናል። ያባ ከዚያ አድባር ጋር ልክ እንደ ወያኔ አብሮና ግማሽ ኢትዮጵያን የሶማሌ መሬት ብሎ ፈርሞ ቢገኝ ኖሮ በዚያን ባሬና መሰሎቹ ሙሉ ድጋፍ ዛሬ እንደ ወያኔ በኢትዮጵያና በህዝቧ ላይ ቀንበር በሆነ ነበር። ይህ ግን የአባ ሳይሆን የነ ወያኔ ሰልፍና ምርጫ መሆኑን ጊዜ በሚገባ አሳይቶናል። ጉዳዩን ጠለቅ ብለን ከመረመር ደግሞ ትላንትም ሆነ ዛሬ በአባ ላይ መሰል ክስ የሚደረድሩት በአብዛኛው ራሳቸው ለባዕድ ወይም ለሀገር በቀል አልባሌ ኃይል ተገዥ ሆነው እናገኛቸዋለን። ወያኔ ለሱዳንም ለሻቢያም ለሊቢያም ሆነ ለሁሉም ጸረ ኢትዮጵያ ኃይሎች ቅጥረኛ ነበር። ዛሬም አልተለወጠም። የደርግ መኮንኖች ሀገሪቷን ለሶቪየት ህብረት አሳልፈው ሰጥተው ነበር። ዛሬ ተለጣፊ የሚባሉት ቡድኖች የመለስ ዜናዊ ሎሌዎች ናቸው። ሌሎች ደግሞ ሀያል ለተባለው መንግስት ደፋ ቀና ሲሉ እንታዘባለን። ይህ ሁሉ ከያባ መንደር አይታይም። ያባ ለማንም መንግስት ወይ ኃይል ተገዥ ሆኖ የኢትዮጵያን ጥቅም አሳልፎ ሰጥቶ አያውቅም። ለጥቅም ሲል ከኢትዮጵያ ህዝብ ጨቋኞች ጋር የስልጣን ቅርጫ ውስጥ አልገባም። ይህን አሌ የሚልና በሀቅ የሚደገፍ ማንም የለም።
ዛሬም ለጎጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመን አትመርቅ ግንባር ቅን አሳየው ለመድብ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ታጎኛ ታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋ ነህ ግንባር ግን አሳየ
Gumbar kana sayo